በኢትዮጵያ ውስጥ በየአመቱ 6000 የሚሆኑ ህጻናት የካንሰር ህሙማን እንደሚመዘገቡ ጥናቶች ያሳያሉ። እኛም ለዛሬ ምሽት እነዚህን ህጻናቶችና ወላጆቻቸውን የሚደግፍ አንድ ተቋም እናስተዋውቃችኋለን። በሌላ ዘገባ ደግሞ በምስራቅ አርሲ ዞን በስንዴ ንግድ ላይ የተሰማሩ ወጣቶችን ትግልና እንዲሁም ደግሞ ተስፋም የምናስቃኛችሁ ይሆናል። ሌሎች ዘገባዎችም አሉ። ሰላም ጤና ስጥልኝ፣ እንደምን አምሽታችኋል የተከበራችሁ የጋቢና ቪ አድማጭ ተመልካቾች። ከአሜሪካ ድምጽ ዋሽንግተን ዲሲ የማክሰኞ ምሽት ነሐሴ 3 2014 ዓ.ም የጋቢና ቪ መሰናዶ ካውንስል ጀምሮ መደመጡን መታየቱን ይቀጥላል። ኤደን ገረመው መሰናዶን የመራው፣ ንጉሱ ታምሬ በምስልና ድምጽ ምህንድስናው፣ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች፣ የዲጂታል ባለሙያዎች እንዲሁም ደግሞ ዘጋቢዎች ጋር በመሆን አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። BMC ካንሰር የተሰኘ በባለሙያዎች የሚዘጋጅ ናይ ካንሰር ህክምና መጽሔት ኢትዮጵያ ውስጥ በየአመቱ 6000 የሚሆኑ ህጻናት የካንሰር ህሙማን እንዳሉ ባለፈው አመት ባወጣው እትሙ ላይ አስታውቋል። ይሁንና አብዛኛው ጊዜ እነዚህ ህሙማንና ወላጆቻቸው ለከፍተኛ ህክምና ወደ አዲስ አበባ ሲመጡ በማረፊያ፣ በምግብ፣ በትራንስፖርት እንዲሁም ደግሞ በተለያዩ የህክምና ወጪዎች ሲቸገሩ ይስተዋላሉ። ይህንን ችግር በመቅረፍ ላይ ከሚሰራ አንድ አዲስ ተቋም ጋር አስተዋውቃችኋለሁ።
ብዙ ካምፓኒዎችን ካንሰርነቻይሎ ያን ነው አንደኛ በደል ተደርጎለት ለስተዋል ተደርያ ድንኮስ ሲንተር እና አሁን ደግሞ ለአንደኛ አይነው ህክምና ክትትል ላይ ነው። አሁን ያለችበት ደረጃ ግን ደግሞ ልክች ሚደለ
ወይዘሮ ኬሪያ መሐመድ ናቸው። የአምስት አመት ሴት ልጃቸው ያለፉትን 3 አመታት በካንሰር ህክምና ላይ አሳልፋለች። ወይዘሮ ኬሪያ ከቡታጅራ ወደ አዲስ አበባ ጥቁር አንበሳ ሆስፒታል ሪፈር ተጽፎላቸው ሲመጡ ማረፊያ ቤትና ቤተ ዘመድ ባለመኖሩ የተነሳ ለ3 ወራት ያህል በሆቴል ቤቶች ውስጥ በማረፍ ልጃቸውን ለማስተማመም መሞከራቸውን ይገልጻሉ። ከጊዜ በኋላ ግን የያዙት ገንዘብ በመድኃኒት፣ በምግብና በተለያዩ ወጪዎች አልቆ በተቸገሩበት ሰዓት ተስፋ አዲስ የህፃናትና ወላጆች የካንሰር ህሙማን ጋር በጥቁር አንበሳ ሆስፒታል እንደተገናኙ ይገልጻሉ።
ምንም አልነበረኝም። ይህ ድርጅት እስከምገባ አልጋ ነበረኝ። ያሰው ቤርጎ እያደግ ቤተሰብ ምናምን ምንም አልነበረኝም። ለሶስቴር ምናምን አልጋ ነበረ ስንላለች ቀሌ ከዛ በኋላ እዚህ ከገባ በኋላ ግን ያው ብዙ ነገር ተሸፍኖልኝ አሁን ደህና ቤት አለኝ። ያለ ነው ማረሻ ያለኝ ምግብ አለን ማለት ከሆስፒታል መድኃኒት ሲመጣ መድኃኒት ይገዝልናል እና ከዛ ማስተር ምርመራዎችን ሲስካን ማዳና ለአስፈላጊ ምርመራዎች ጥቁራን ልታወስ ሲበላሽ ከፍለን ያስፈልግናል። ከዚህ በፊት ደግሞ ያው ብሬን ማድረግ ያስፈልጋል። ብዙ ጊዜ ወደ 5000 ምናምን አንድ ጊዜ ብሬን ማድረግ 5000 ምናምን ነው ተከፍሎ የሚመጡት። ወደ
4000 BMC ካንሰር የተሰኘው በባለሙያዎች የሚዘጋጅ ካንሰር ህክምና መጽሔት ባለፈው አመት መጋቢት ወር ላይ ባስነበበው እትሙ እንደ አውሮፓውያን አቆጣጠር በ2015 ዓ.ም ከሆስፒታሎች በተሰበሰበ መረጃ መሰረት ኢትዮጵያ ውስጥ በየአመቱ 150000 የሚሆኑ የካንሰር ህሙማን የሚመዘገቡ ሲሆን ከነዚህ ውስጥ 6000 ያህሉ ደግሞ ህጻናት ናቸው ሲል አስነብቧል። ስለ ካንሰር ህክምና ከፍተኛ የሆነ የግንዛቤ ጥረት ባለበት ሀገር ውስጥ ህጻናት በበሽታው እየተጠቁና በህክምና ጥረት እየተጉላሉ ይገኛሉ። ይህን ችግር ለመቅረፍም እየሰራ የሚገኘው ተስፋ አዲስ የህጻናትና የወላጆች የካንሰር ህሙማን ማረፊያ አንዱ መሆኑን የተቋሙ ስራ አስኪያጅ ወይዘሮ ሳራ ኢብራሂም ይናገራሉ።
የተመሰረተው ህዳር 2005 በኢትዮጵያ ስላገር ስለሰረተው በወላጆች ነው። ጥቁር አንበሳ ላይ ልጆቻቸውን እያሳከሙ የጣ የመዳን ተስፋ ሰንጂ የነበረ ወላጆች እነሱ ናቸው የመሰረቱት። አንድ ከውጭ የመጣ ድርጅት አዚያን ፕሮጀክት የሚባል ጥቁር አንበሳ ላይ ሲንታክ እያደረጉ ነበረ። ኦንኮሎጂ ፊደስክ ኦንኮሎጂ ዩኒቱ እና በዛ ወቅት ነው እነሱም የወላጆች ኮንትሪቢሽን ስለሚያስፈልግ ተቃደሚ የሆኑ ወላጆችን ሲጠይቁ እነዚህ ወላጆች ናቸው እናም ያየነው ችግር ስላለ እውነት ነው መፍትሄ ያስፈልገዋል ብለው ተስፋ አዲስን የሚሰረቱ አንድ ላይ በመሆን ማለት ነው። ያው ልጆች ነበራቸው ልጆች ድነዋል አሁን ትልልቅ ልጆች ሆነዋል እና ያው በበጎ ፈቃደኝነት እነሱ ይህንን እንትን እናግዛለን ብለው የመሰረቱት ለምንም ክፍያ ምንም አያገኙ ማለት ነው።
ወይዘሮ ሳራ ተቋማቸው ከአዲስ አበባ ውጭም በተለያዩ የክልል ከተሞች እንደሚንቀሳቀስና አሁን ላይ 450 ህጻናት ከአንድ አስታማሚ ወላጅ ጋር በድምሩ 900 ህሙማንና ቤተሰቦቻቸውን እያስተናገዱ እንደሚገኙ ያስረዳሉ።
አሁን እኛ በቀን አዲስ አበባ ላይ እስከ 50 ልጆች የመያዝ አቅም ያለው ቤት አለ። 50 ልጆች ሲባል ከወላጆች ጋር 100 ይሆናል። አንዳንዴም ከዛም ይዘልበት አለ። እሱንም ማስተናገድ እንችላለን። ጅማ ላይ እንደዚህ ወደ 40 ሰው መያዝ የሚችል ቤት አለ። ጎንደር ላይ ደግሞ ወደ 10 ሰው ያው የአዲስ ስለሆነ የተጀመሩት እነሱ ትንሽ አቅም እና ያው ሰውም በአካባቢ በቅርበት ስላለ ብዙ ቤቱ ላይ ጫና የለም። አዲስ አበባ ላይ ግን ያው ትንሽ ተለያየ ቦታ ስለሚመጡ በዛ ያለ ሰው ነው የምናስተናግደው። በአጠቃላይ ፕሮግራሙ ላይ ወደ 900 ድረስ እየደረሱ ነው። አሁን
በተቋሙ ከማረፊያ ትራንስፖርት፣ ምግብ እንዲሁም የህክምና ድጋፍ አገልግሎት በተጨማሪም ህጻናቱ ላይ በልዩ ትኩረት እንደሚሰራም ነው ወይዘሮ ሳራ የሚገልጹት።
የልጆቹ የሆነ አንዳንዴ ያስተነግጣሉ። ስለመድኃኒቱ የሚያወሩት ወሬ እንደዚህ ሲጫወቱ አንዱ ሐኪም ይሆናል አንዱ ታካሚ እና ያንን ስናይ አንዳንዴ በጣም ይቃጫል። እንደ ልጅ ተጫዋች ይገባቸው ያለው ነገራቸው እንደ ግሮናፕ ሆኖ ይህን ኤክስፔሪንስ ማድረጋቸውን በደንብ ነው እያሳየለዚህ ትንሽ ይከብዳል። ግን እኛ ምንድነው ልጅ እንዲሆኑ ይጫወቱ በቻለ መጠን ኢንካፕ የሚደረጉ የተለያዩ ፕሮግራሞች ስላሉ ልደት ማክበር፣ እንዲህ በሳሰብትን ሙዚቃ፣ ስዕል መሳል፣ እንዲህ አይነት ቴራፒዎች የሚኖራቸው እናደርጋለን። ስለ ሆስፒታልም ብዙ ኮንሰርንድ እንዳይሆኑ ኢቨን ሆስፒታል ላይ ፕሌሩሞች አሉ። ኦንኮሎጂስቶቹ እንደዚያ
ተስፋ አዲስ የህፃናትና ወላጆች የካንሰር ህሙማን ማረፊያ ተቋም ስራ አስኪያጅ ወይዘሮ ሳራ ስራዎቻቸው ላይ ያሉ ተግዳሮቶችን ዘረዝራሉ።
እንግዲህ ብዙ ጊዜ ያው የመድኃኒት ጉዳይ ይፈትመናል። አንዳንዴ ሆስፒታል ላይ ሀገር ውስጥ የሚጠፋበት ጊዜ ካለ እና ለሚገኝበት ጊዜ ግል ፋርማሲ በጣም በውድ ዋጋ የመሸጥ ነገር አለ። እሱ ባሻገር ደግሞ እኛ እንደ ድርጅት ደግሞ የትራንስፖርት አገልግሎት እንሰጣለን። ግን ያው ተከራይተን ነው፣ እሱም ይፈትመናል። እንደ አጠቃላይ ደግሞ ያው የተሻለ በጀት ቢኖረን የተሻለን ሰርቪስ የመስጠት ነገር አለ እና ይህንን
ወይዘሮ ሳራ ኢብራሂም ተቋሙ ልጆቻቸውን ለማስተማር ሙሉ ፍላጎት ያላቸው ወላጆችና እንዲሁም ደግሞ በጥቁር አንበሳ ሆስፒታል የርዳታ ወረቀት ማጻፍ ለሚችሉ ሁሉ ድጋፍ ለማድረግ ፈቃደኛ መሆኑንም ጨምረው ገልጸዋል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። በቀጣዩ አመት በሀገር ውስጥ ፍላጎትን በመሸፈን ስንዴን ለውጭ ገበያ ለማቅረብ በመንግስት የተያዘውን እቅድ ታሳቢ በማድረግ የግብርና ስራቸውን እያከናወኑ እንደሚገኙ የአርሲ ዞን አርሶ አደሮች ተናገሩ። በኩታ ገጠም ዘመናዊ የአስተራረስ ዘዴ ስንዴ በማልማት ላይ የሚገኙት የምስራቅ አርሲ ዞን ገበሬዎች የግብርናው ዘርፍ አመራሮች የሩሲያና ዩክሬን ጦርነት በስንዴ አቅርቦት ላይ ያሳደረውን ጫናና ክፍተት በቀጣዩ አመት ሙሉ ለሙሉ እንደሚቀረፍ እምነታቸውን ገልጿል። በምስራቅ አርሲ በሄክታር የሚገኘው የስንዴ ምርት በየአመቱ በመጨመር ላይ እንደሚገኝ የገለጹት የዞኑ የግብርና ጽህፈት ቤት ኃላፊ አቶ ገና መሐመድ በዞኑ ዘንድሮ ከ21 ሚሊዮን ኩንታል በላይ ስንዴ ለማምረት መታቀዱንም ተናግረዋል። ይህም በመንግስት የተያዘውን የኤክስፖርት እቅድ ለማሳካት ከፍተኛ አስተዋጽኦ እንደሚኖረውም ነው የገለጹት። ምንም እንኳን የምጣኔ ሀብት ባለሙያዎች በዚህ ዙሪያ ስጋት ቢኖርባቸውም ኢትዮጵያ ቀጣዩን አመት የስንዴ ምርቷን ካለፈው አመት አንጻር ከ70% በላይ ለማሳደግ አቅዳለች። ኬኔዲ አባተ ዝርዝር አለው።
በኢትዮጵያ የሚስተዋሉ የተለያዩ ውስጣዊ ችግሮች በመርትና ምርታማነት ላይ ከፍተኛ አሉታዊ ተጽዕኖ በማሳደር ላይ ይገኛሉ። በተለያዩ ስፍራዎች ከሚስተዋለው ግጭት ጋር በተያያዘ የማይታረሱ በርካታ መሬቶች አሉ። በተለያዩ ሀገሪቱ አካባቢዎች የሚስተዋለው ድርቅ ደግሞ በመርት ላይ ከፍተኛ አሉታዊ ተጽዕኖ እንዲሁ በማሳደር ላይ ነው የሚገኘው። ከውጫዊ ምክንያቶች ደግሞ የሩሲያና ዩክሬን ጦርነት ኢትዮጵያን ጨምሮ ወደ ተለያዩ የዓለም ሀገራት የግብርና ምርቶችና ግብአቶች በአግባቡ እንዳይሰራጩ ምክንያት ሆኗል። በመሆኑም በሚታረሱ አካባቢዎች ያሉ መሬቶችን በዘመናዊ መንገድ ማረስ የግብርና ምርትን ለማሳደግ ሁነኛ አስተዋጽኦ አለው። በዚህ አሁን በሚገኝበት በምስራቅ አርሲ ዞን ጦሳ ወረዳ ቡቺ ቀበሌ አርሶ አደሮች በኩታ ገጠም ወይም በክላስተር የሚያርሱበት መንገድም ከዚህ አንጻር ተስፋን የሚያጭር ነው።
በምስራቅ አርሲ ዞን ተዘዋውሬ የተመለከትኳቸው አካባቢዎች በመኸር ሰብል ተሸፍነው ለዓይን ይማርካሉ። አብዛኛው የዞኑ የእርሻ መሬት በስንዴ ዘር ተሸፍኗል። የየአካባቢው አርሶ አደሮች ከዚህ ቀደም ከሚያደርጉት በተለየ መልኩ የተበጣጠሰ ማሳቸውን ለየብቻ ማረስ ትተው በጋራ ወጥ አድርገው አርሰዋል። ይህን የኩታ ገጠም አስተራረስ ዘዴ የሚጠቀሙበትን ምክንያት በምስራቅ አርሲ ዞን ጦሳ ወረዳ የጉቺ አቤባዶስታ ቀበሌ አርሶ አደር የሆኑት አቶ ፈይሳ ቡታ ያስረዳሉ።
እኛ በ81 ሰዎች ነው አሁን እየሰራን ያለነው 100 ሄክታሯን እና 81 ሰዎች 6 ሴቶች አሉን። ታሪፉ ደግሞ ወንድ ነው። ከዚህ አንጻር እየሰራን ነው። ይሄ ክላስተር ከምንም በላይ ምርቱን ኩታ ገጠም አድርጎ መጠቀም ምርትና ምርታማነትን ዘር ያልደረሰበት ቦታ ዘሩን ለማዳረስም ከዛ አንጻር ጠቀሜታ ያለው ነገር ስለሆነ አንዳንድ ጊዜ የሚገርመኝ እኛ አርብቶ አደረና አርሶ አደር 85% ሆነን ይሄንን በዳቦ በቂ ያለማቅረባችን እኔ ስቴት ጥያቄ ነው የሚሆነው። ውጤታማ መሆን ምን ይችላል ይቻል ለምን ማንበት አንችልም የሚለው ነው። ኩታ ገጠሙን ከዛ አንጻር ነው እኛ ወደ ኩታ ገጠሙ የገባ ነው። እኛ ብዙን ጊዜ አሁን ከ60 70 የሚገኝበት አጋጣሚዎች አሉ። ስለዚህ ከእግዚአብሔር ጋር ይሄ ይገኛል።
በዞኑ የሉዴ ጦሳ ወረዳም እንዲሁ በኩታ ገጠም ታርሷል። አቶ ሰለሞን ለማ በወረዳው የመልካጆቢ ቀበሌ አርሶ አደር ናቸው።
እንደኛ እንደ መልካጆቢ ከማዛ ዝግጅት አንስቶ ያው ይሄንን ያው ወደ ኩታ ገጠም እርሻ ስንጠቀም አንደኛ ለቴክኖሎጂ የተበጣጠሰ ካልሆነ የተያዘ ሲሆን ለትራክተር እርሻም አመቺ ነው። በትራክተር አረስን። በዘር ሰዓትም ተመሳሳይ የዘር ስንዴ በአንድ በተመሳሳይ ወቅት ነው የዘራ ነው። በእንዲህ አይነት ነገር እያደረግን አሁን ምርትና ምርታማነታችን ከዛሬ 10 አመትና ከዛ በፊት እናመርት የነበረውን በእጥፍ ጨምሮልናል ማለት ነው። በጣም ተጠናክሮ የጀመርነው 3 አመት ሆኖናል። እንግዲህ አምና ከሄክታር 65-60 ድረስ አምርተናል።
የኩታ ገጠም ወይም ክላስተር አስተራረስ ዘዴ በሰፊው እየተተገበረ መሆኑን አርሶ አደሩ የግብርና ቴክኖሎጂዎችን በብዛት እንዲጠቀም የግብርና ማሽነሪዎች ከቀረጥ ነጻ እንዲገቡ መደረጋቸውን እንዲሁም ለግብርናው ዘርፍ የሚመደበው በጀት ማደጉን ሰኔ 30 ለሕዝብ ተወካዮች ምክር ቤት ማብራሪያ በሰጡበት ወቅት የገለጹት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ በሚቀጥለው አመት ስንዴ ለውጭ ገበያ እንደምትልክ ተናግረዋል።
የግብርና ምርታማነት ያ ሁላችሁም እንደምታዘቡት አድጓል። ባለፈውም ቢያለው አሁንም ደግማለው ንጹሃን አላግባብ እየተገደሉ በየቦታው ከሳሾች ጧት ማታ እየነዘነዙን በሚቀጥለው አመት ስንዴ ኤክስፖርት እናደርጋለን። ስንዴን ኤክስፖርት ማድረግ እንዳንችል ሲያደርጉ ተሳክቶላቸዋል። ስንዴን ኤክስፖርት ማድረግ ይችላል መስዋዕትነት ካስከፈሉ አሸንፈናቸዋል። ብላችን ይረጋግጡ ያስተምነው ማሳራታችን ስንዴን ኤክስፖርት እናደርጋለን። ለዛም ያበቃ ሰፋፊ ስራ በዚህ ክረምት በሚቀጥለው በጋ ዝግጅትም ስራም እየተሰራ ነው።
በምስራቅ አርሲ ዞን ቅኝት ያደረግንባቸው የሎዴ ጦሳ ግብርና ጽህፈት ቤት ኃላፊ አቶ ጸጋዬ አሰፋ እንዲሁም የጦሳ ወረዳ ግብርና ጽህፈት ቤት ኃላፊ ሽመልስ ተስፋዬ በየወረዳዎቻቸው በመንግስት ደረጃ የተያዘውን ስንዴን ለውጭ ገበያ የማቅረብ እቅድ ማሳካት በሚቻል መልኩ እየተሰራ መሆኑን ይገልጻሉ።
አሁን ትልቁ ነገር እየሰራን ያለ ነው ምርትና ምርታማነትን ለመጨመር ነው። ትልቁ አላማችን የክላስተሩ አላማ አንዱ ይሄ ነው። ወደ ውጪ ስንዴን በመላክና ወደ ውጪ ወደ ሀገሩ የምናስገባው ኖርማል ለመቀነስ ነው። እዚቹ ይሄን ስራ ለመቻቻል ቆርጠን እየተነሳን እየሰራን ያለ ነው። በዚህ ዙሪያ አሁን በፊት ከሄክታር 40 ኩንታል ነበር ስምረት ነበር አሁን ግን እስከ 50 እና እስከ 60 መረስ ይችላል ነው ማለት እንደሮ ከዛ በላይ እስከ 60 እና እስከ 70 እንደዳለን እንብል አቋም አለን
ብዛኛ እዚህ ዋግ ነው ችግሩ መዳነት አቅርቦቱ በጊዜ መጥቶ ገበሬ የሚረጨውና በሽታው መከላከል ከሆነ ያቀርነው ምርት እናገኛለን ከዛም አይደለም ከኛ ተርፎ እስከ ውጪ አሁን ለምሳሌ ባለፈው አመት ተተጎዱት የገበሬ ብቻ 800 ኩንታል ነው ይሰጠ ለአሁን ምሳራ ላይ ኤክስፖርት ነው እንደማዛኛ ይሄ የገበያ ውል ኮንትራክት ማፈራረም ከፋብሪካዎች ጋር ከዩኒየኖች ጋር ጀምሮ አልገበረው
በምሳ ጋር ሲዞን ላርሶ አደሩ አስፈላጊው የመህር ግብአት መቅረቡን የገለጹት የዞኑ ግብርና ጽህፈት ቤት ኃላፊ አቶ ገና መሐመድ የኬሚካል አቅርቦትም በቅርቡ እንደሚደርስ ነግረውናል ዞኑ ዘንድሮ ከ21 ሚሊዮን ኩንታል በላይ ለማምረት ማቀዱን የተናገሩት አቶ ገና ይህም የሩሲያና ዩክሬን ጦርነት የፈጠረውን ክፍተት ከመሙላት አልፎ የሀገሪቱን የኤክስፖርት እቅድ ለማሳካት እንደሚረዳ ያምናሉ
አምና ራሱ በጋስ እንዴ ዘርተናል የበጋስ እንዴ እንደ እኛ ዞን ወደ 40 ወደ 37000 ሄክታር ይዘራነው 1.2 ሚሊዮን ኩንታል ነው ያገኘው ዘንድሮ ያን እጥፍ እናደርግና ስንዴ ከውጪ ማስገባት ብቻ ሳይሆን ለምን እኛው ኤክስፖርት ለምን እናደርገም የሚለው መንግስት ያዞን አቅጣጫ እኛ ዞን አሁን ያናውን ነገሮች አለ ያናቸውን ነገሮች ክፍተቶች ካልተፈቱ ኦሬዲ ኤክስፖርት የማናደርግበት ምክንያት የለም እኛ ለምሳሌ ወደ 21.5 ሚሊዮን ኩንታል ዘንድሮ እናመርታለን ብለን እናቀደነው ይሄ መነሻችን ምንድነው አምና ወደ 20.5 ሚሊዮን ኩንታል እናመርታለን ብለን አቀደን 19 ሚሊዮን ኩንታል ነው ያመረተው እንደኛ ዞን ማለት ነው አምና ስንዴ አመረተን በቆላማ አካባቢ ያለው በመስኖያት የተመረተው በመህር ደግሞ የተመረተው ምርት አንድ ላይ መጣ ከውጪ የሚገባው ስንዴ አቆም ስለዚህ ዩክሬንና ኬንያ አማኖ ዩክሬንና ሩሲያ ሌላ አሜሪካ እንደዚህ ሆነ ብንል እኛ ላይ የሚያመጣ ተጽዕኖ የለም ከውጭ የሚናስገባ ነገር ኦሬዲ ቀርቷል አታስቡስ
አርሶ አደሮችም እንዲሁ ትርፍ በማምረት ስንዴን ለውጭ ገበያ ማቅረብ እንደሚቻል እምነት አላቸው
በቃ ሁላችንም ለዚህ ሀገር በባለቤትነት የኔ የሚለው ድርሻ ከተሰራ እቺ ሀገር ስንዴ ወደ ውጭ ማትልክበት ምክንያት ምንም አለብ ሁሌ አሜሪካ ውስጥ ያለ ነገር ነው ሁሌ የማይላክበት አጋጣሚ አለብ ይያልገምተን ይደረጋል ይቻላል የማይቻል በዚህ ምድር ላይ ምንም ነገር የለም
የመንግስትን እቅድ በተመለከተ አስተያየት እንዲሰጡን ጠየቅናቸው የምጣኔ ሀብት ባለሙያ የሆኑት ዶክተር ደግዬ ጎሹ መንግስት ከዚህ ቀደምም ስንዴን ኤክስፖርት አድርጋለሁ በሚል ያልተጨበጠ እቅድ ይፋ ማድረጉን በመግለጽ በዚህ ላይ ሐሳብ ለመስጠት ፈቃደኛ አልሆኑም ይሁንና ከዚህ ቀደም በኢትዮጵያ ኢኮኖሚክስ አሶሲዬሽን 19ኛ ጉባኤ ላይ በሰጡን አስተያየት ይህም ብለዋል
አሁንም ያለው ሁኔታ ጥሩ ነገሩን የማውራት ነገር አለ ፐርፎርማንስ እንጠየቅ እቅድ ማውራት ብዙም አይጠቅመንም ማለት ነው አፈጻጸማችን ላይ ተመስርተን ከነሽ ግሩ ምን አይነት የመፍትሄ አቅጣጫ ልናስቀምጥ እንችላለን ሳይመልትነስሊ እነዚህ የፖሊሲ እርምጃዎች ያመጡት ውጤት ደግሞ በደንብ የሚገመግም አካል ከሌለ በስተቀር የተበተነ ነው በዚህ አመት አርሶ አደሮች ማዳበሪያ ተረገጥሟቸዋል መሪያቸው ማዳበሪያ ለምዷል የሚቀጥለው አመት አውቶታችን ከዚህ የባሰ ምን ያክል ዳውንተር እንደሚያርክ ከማጅን ይሄ በጣም ያሳስበኛል
እሳቸው ይህን ይበሉ እንጂ ኢትዮጵያ በተለያዩ ፈተናዎች ውስጥ ብትሆንም ዘንድሮ 2.4 ሚሊዮን ቶን ስንዴ ለማምረት መወጠኗን የግብርና ሚኒስቴር አስታውቋል። ይህም ካለፈው አመት የስንዴ ምርት በ70% ከፍ ያለ መሆኑን የገለጸው ሚኒስቴሩ በዚህም የሀገር ውስጥ ፍላጎትን በመሸፈን ለውጭ ገበያ ማቅረብ እንደሚቻል በእቅዱ አስቀምጧል። ይሁን እንጂ የእቅዱ ስኬታማነት በቀጣዩ አመት የሚታይ ይሆናል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ጋቢና ቤ የማክሰኞው ምሽት መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን መታየቱን ይቀጥላል። ከኛ ጋር ስለሆናችሁ አብዝተን እናመሰግናለን። የኢትዮጵያ የትምህርት ተደራሽነትን ለማስፋት በተለያዩ ሀገሪቱ ክፍሎች የከፍተኛ ተቋማት ቁጥር ቢያድግም የትምህርት ጥራት ግን በከፍተኛ ሁኔታ መውደቁን የትምህርት ባለሙያዎች ይናገራሉ። ለትምህርት ጥራቱ መውደቅ ምክንያት ከሆኑት መካከል ደግሞ የሙሉ ጊዜ አስተማሪዎች በተመደበው ጊዜ በክፍል ያለመገኘትና የአንድ ሴሚስተር ትምህርት በአጭር ጊዜ አስተምሮ ለመጨረስ መሞከር መሆናቸውን ያነጋገርናቸው ተማሪዎችና መምህራን ነግረውናል። ስመኝሽ ቆየ ዘገባላት።
በአምላክ መላኩ ከአንድ አመት በፊት ደብረ ብርሃን ዩኒቨርሲቲ ትምህርት ስትጀምር ያጋጠማት የመማር ማስተማር ሂደት ከተጠበቀችው እጅግ የተለየ ነበር። መምህራን በተመደበላቸው የትምህርት ክፍለ ጊዜ አይገኙም። አንዳንዶቹን ጭራሽ ሳያዩዋቸው ሳምንታት ይቆጠራሉ።
በ2013 መጨረሻ አካባቢ ላይ የገባ ነው። እኛ የሆነ ከሰኞ እስከ አርብ አይገቡም፣ ቅዳሜ እናወጥ ነው። ሙሉ አንድ ሶስት ምናምን ቻፕተር ለመጨረስ የሚወጡት ለሆነ ወር ያክል ማናቃቸው አስተማሪዎችም ነበሩ። ከዛ በኋላ መጥተው ምናምን ፈተና በፍጥነት የሚያፈትኑት ሰቨን በፍጥነት የሚሰጡት ያለ ክላስ ነው የሚሰጡት ነው።
በአምላክ እንደምትለው ለሳምንታት ክፍል ሳይገቡ የሚቀሩ አስተማሪዎች ያጓደሉትን ትምህርት የሚያካክሱት አራት ወር የሚፈጀውን የአንድ ሴሚስተር ትምህርት በሁለትና በሶስት ቀናት ውስጥ በማስተማር ነው።
ይህ የሚሰጡ አስተማሪዎችም አሉ፣ ግን ሞር ደግሞ ይህን ያህል ከሳሳቸው የሚያስተምሩ አስተማሪዎች የሉ። ከንቻንት የሚባል ነገር የላቸውም። በራሳቸው ወይ ነው ኢቨን ስኬጁላቸው የሚያስተካክሉት። ካይንድ ኦፍ ቅዳሜና እሑድ የምንማርበት ሰዓት አለ። ከሰኞ እስከ አርብ ሳይገቡ ቀርተው በቃ የሆነ በአንድ ጊዜ የሆነ ምዕራፍ ለመጨረስ ነው ውጫቸው። ጀስት ይግባ ና ይግባ የነሱ ኬር አይደለም።
በአምቦ ዩኒቨርሲቲ የሁለተኛ ዓመት የሲቪል ምህንድስና ተማሪ የሆነችው ቃል ኪዳን ጸጋይም የመምህራን በተመደበው ሰዓት ክፍል አለመግባት የተለመደ ነው ትላለች።
ክላስ ሚስ ይደረጋል በጣም ማለት ነው። አስተማሪ በተመቸው ሰዓት ነው ገብቶ የሚያስተምረው። የሆነ የራስሽ ፕሮግራም ሳይሆን የሚጠበቅልሽ የአስተማሪ ፕሮግራም ነው። ግዴታ አስተማሪ ይመቸኛል ካለ በመጣበት ሰዓት ነው የሚገባው። ሜካፕ ክላሶች ይጠራሉ። ሜካፕ ክላሶቹ ደግሞ በምንድን ነው በአስተማሪው በጎ ፍቃድ ላይ ነው የሚመሰረቱት። ምንድን ነው የሚደረገው መሰለሽ፣ አንድ አስተማሪ አንድ ክላስ ሚስ ካረገ እሱን ክላስ እሱ በተመቸው ቀን ሌላ ክላሶች በማይኖሩበት የኛ ክላስ በማይኖሩበት ሰዓት ላይ ይመደብና ይገባል ማለት ነው።
ለመሆኑ መምህራን በትምህርት ገበታቸው ላይ የማይገኙት ለምንድን ነው? በአዲስ አበባ የሳይንስና ቴክኖሎጂ ዩኒቨርሲቲ መምህር የሆኑት አቶ ተሾመ ጎአን ደሚሉት መምህራን የሚከፈላቸው ደሞዝ በቂ ባለመሆኑ ኑሯቸውን ለመደጎም የሚያደርጉት ሩጫ በትምህርት ገበታቸው ላይ እንዳይገኙ ያደርጋቸዋል። ለምሳሌ እሳቸው ከዋና ስራቸው ጎን ለጎን የጥናትና የማህበራዊ አገልግሎት ስራዎችን ይሰራሉ።
ከኑሮ ውድነት ከተለያየ ስራ ጋር የስራ ጫና አለ። የሚከፈለውና የሚሰራው ስራ ተመሳሳይ አይደለም። ከዛ አንጻር አንዳንድ ሰዎች የግል ስራዎችን እየሰሩ ምክንያቱም ኑሮ ለማሸነፍ ብዙዎች አሁን ለምሳሌ ዩኒቨርሲቲ መምህራን ሆኖ ራይድ ምናምን ይሰሩዋሉ።
አቶ ተሾመ በተጓዳኝ ስራ ምክንያት ክፍል ሳይገቡ ከቀሩ የቀሩበትን ጊዜ ወዲያውኑ በማካካሻ ትምህርት እንደሚያስተካክሉ ይናገራሉ። ሆኖም አንዳንድ ግዴለሽ የሚሏቸው መምህራን የሙሉ ሴሚስተር ኮርስ በአንድና በሁለት ቀን ለመጨረስ መሞከራቸው የትምህርት ጥራቱ ላይ ጉዳት እያደረሰ መሆኑን ይገልጻሉ።
ብዙ ሪሰርቾች እንደሚያሳዩት ማክሲመም አንድ ተማሪ 40 ከአንድ ሰዓት ነው መምህርን መከታተል የሚችለው። አራት ቻፕተር ወይ አምስት ቻፕተር አንድ ተማሪ ሰብስቦ ጻፍ በሁለት ሰዓት ውስጥ መጨረስ ማለት ሰውየው አንብቦም ሊሆን ይችላል፣ ግን ተማሪው እንዳልኩሽ ከአንድ ሰዓት በላይ መከታተልም አይችልም። ያ ማለት ትምህርት ጥራት ላይ ከፍተኛ ጉዳት ያስከትላል።
ይህ አይነቱ በጥድፊያ አስተምሮ ለመጨረስ የሚደረግ ጥረት ተማሪዎቹ ማግኘት የሚገባቸውን በቂ እውቀት እንዳያገኙ ከማድረጉ በተጨማሪ ለከፍተኛ ጭንቀት እንደሚዳርጋቸውም ተማሪዎቹ ይገልጻሉ። በደብረ ብርሃን ዩኒቨርሲቲ ለምሳሌ ብዙ ተማሪዎች ፈተና ማለፍ እንዳልቻሉ በአምላክ ታስረዳለች።
እኔ የመጣሁት ከግል ትምህርት ቤት ነው፣ ከአዲስ አበባ ነው። እኔ የተሻለ እውቀት አለኝ፣ ሰው በራሴ ማጥባት ስጥ አለኝ። ግን ለሌሎች ልጆች በተለይ ቲችንግ ቤዝ ለሚገባቸው ልጆች በጣም ሀርድ ነበረ። ኤግዛም በጣም ነበር ፌል የሚያደርጉት በዛ ምክንያት። ምክንያቱም ደስ በደማላ ለሚማሩት አስተማሪው አይቷቸው ደስ ከላይ ከላይ ብቻ ማስተምሮ የሚወጣው ፈተና የሚወጣው ደግሞ ኢንዲቴል ሞዱል ነው። በራሳቸው ለሚሰሩ ልጆች ደግሞ ሞስትርደም በራሳቸው መንገድ ነው የሚሰሩት። ክላስ የማይገቡ ልጆች አሉ። እኔም አንደኛዋ ነኝ። ክላስ አስተማሪው የተሻለ ስላልሆነ እኔ በራሴ ባጠራ ነው የሚሻለው እሱ ጊዜ ከሚገለ። ስለዚህ የሆነ እንደዛ መጠኑም ልጆች አሉ። ግን ብዙዎቹ ቲችንግ ቤት ለሚማሩና ለሚገባቸው ልጆች በጣም ሀርድ ነበረ።
ቃል ኪዳን እንደምትለው ፈተናውን ማለፍ ቢቻል እንኳን በቂ ትምህርትና እውቀት ላላገኙ ተማሪዎች ለስራው ዓለም ብቁ አይሆኑም።
ተማሪው ለፈተና ነው የሚያጠናው፣ ሾርተር ሜሞሪው ነው እየዳበረ የሚሄደው። በእንደዚህ አይነት ጊዜ ማለት ቀጥታ ተማሪ ምንድን ነው የሚያደርገው? እነዚህ ነገሮች ተረድቶ መመለስ ስለማይችል ሸምድዶ ነው የሚመልሰው። ተማሪ በማንኛውም ሁኔታ መፍትሄ አያጣም።
ተሸምድዶም ፈተና ይሰራል። ግን ይሄ ወጥቶ ለመስሪያ ሳይሆን እዚሁ ነገሩን ጂፒ ይዞ መውጫ ነው የሆነ።
በአዲስ አስተዳደር መመራት ከጀመረ 6 ወራትን ያስቆጠረው የትምህርት ሚኒስትር በቅርቡ ባካሄደው የዳሰሳ ጥናት የኢትዮጵያ የትምህርት ጥራት በከፍተኛ ሁኔታ እንዲወድቅ ካደረጉ ዋና ምክንያቶች ውስጥ የዩኒቨርሲቲ መምህራን በትምህርት ገበታቸው ላይ አለመገኘት አንዱ መሆኑን አስታውቋል። በዚህ ዙሪያ ትምህርት ሚኒስትርን በቀጥታ ለማናገር ያደረግነው ተከታታይ ጥረት ባይሳካም በቅርቡ ከኢትዮጵያ ቴሌቪዥን ጋር ቆይታ አድርገው የነበሩት የትምህርት ሚኒስትር ዶክተር ብርሃኑ ነጋ ይህን ብለዋል።
አስተማሪ ትምህርት ቤት ክፍል ውስጥ ገብቶ አለማስተማር እንደፈለገ መሆን፣ ዩኒቨርሲቲ መምህር ብለህ ያስቀመጥከው የሙሉ ጊዜ አስተማሪ የምትለው 3-4 የግል ትምህርት ቤት እያስተማረ ለተማሪዎቹ ምንም እንትን የሌለው በሴሚስተር 1-2 ሳምንት አስተምሮ ጨረስኩ ብሎ የሚሰጥበት በአጠቃላይ ራይት እና ነው ትክክለኛና ትክክለኛ ያልሆነ ነገር የጠፋበት ለውጤት ጉቦ የሚሰጥበት እንደዚህ አይነት የትምህርት ሰዓቱን ኮምፕሊት ያጫማለቀው የሞራል ክስረት አለ። ይሄንን ነገር እንደገና መገንባት አለብን።
ለችግሩ መፍትሄ ለመፈለግ ከዩኒቨርሲቲዎችና መምህራን ጋር መነጋገርና ለውጦችን መተግበር መጀመራቸውን ለኢትዮጵያ ቴሌቪዥን የገለጹት ዶክተር ብርሃኑ የሁሉም የህብረተሰብ ክፍል አስተዋጽኦ እንደሚያስፈልግም አስምረውበታል።
ትምህርትን ስርዓት ለማሻሻል ከፈለግ ቢያንስ 30 ሚሊዮን የሚሆን ተማሪዎች አሉ። የአገሩ 1/4 ነው። አስተማሪዎችን ጨምሮ ወደ 780,000 አስተማሪዎች አሉ። ወላጆች ማለት ሁሉም ናቸው። ሁሉም ባንድ ላይ ካልተሳተፈበት ሁሉም ይሄ ነገር ችግር ነውና ይሄን ችግር በጋራ መፍታት አለብን ካላለ እኛ ብቻ በመናረገው ጥረት ውጤት ሊመጣ አይችልም።
ደብረ ብርሃን ዩኒቨርሲቲ ይሄ ለውጥ እየታየባቸው ካሉ ዩኒቨርሲቲዎች አንዱ ነው። የአንደኛ ዓመት ትምህርቷን እያጠናቀቀች ያለችው በእምነትም በዚህ ሴሚስተር ከትምህርት ገበታው የቀረ አንድ መምህር የለም ትላለች።
አሁን ላይ በጣም ኬር ነው የሚሰጡት። አቴንዳንስ አንድ አስተማሪያችን አቴንዳንሱ ለእናንተ ማርክ ሳይሆን እኛ መግባታችንና ለመግባታችን መጣራት ስላለበት ነው የምንቀበላችሁ ምናምን ነገር ነው ያሉት። ሰው በጣም ሪስትሪክትድ ናቸው። ሁሉም ይገባሉ ክላስ። ፊዚካውራቸውን ጨርሰው ነው የሚወጡት። ቅዳሜና እሑድ ደውም ተጠርተን ሁሉ አናውቅም። በዚህ ዓመት ምንም ተጠርቼ አላውቅም። ቅዳሜና እሑድ በጣም ትልቅ ለውጥ አለው። በጣም ትልቅ ማለት
በአንቦ ዩኒቨርሲቲ ይህን አይነቱን ለውጥ እንዳላየች የምትናገረው ቃል ኪዳን ግን ተመሳሳይ እርምጃ ተወስዶ ተማሪዎች ለውቀት እንጂ ለፈተና የማይማሩበትን ቀን ለማየት ትናፍቃለች። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
No vision, driving at the passion, texting muscle in the action. Can't wait for the opportunity, look me happy, make powered at the mountain top, stone under me step. Up the elevation, limiting at the sky, yo. Blessing man, I carry upon them back, them wings are fly, yo. Rise over the crab, in a bucket, them a bowl, up. Kick off them for evil, fall on the gold, yo. Keep reaching by the eye and ledge, boldly wave the green, gold and red. Differentiate right and wrong, right and left. Keep me balanced, follow righteous steps. Keep reaching for the higher ledge. Slowly wave the green, gold and red. Help me differentiate right and wrong, right and left. Keep me balanced, follow righteous steps. Right and wrong, right and left. Keep me balanced, follow righteous steps. Right and wrong, right and left. Keep me balanced, follow righteous steps. Small step leads to bigger things. Experience what the journey brings. The road narrow like a wire string. The goal we praise of our higher than kings. Pick up me stride, footprint on rock. Leave impression that we walk on top. Higher direction in a positive vibe. Look in the soul, let the stress outside. Oh. Keep reaching for the higher ledge. Slowly wave the green, gold and red. Help me differentiate right and wrong, right and left. Keep me balanced, follow righteous steps. Keep reaching for the higher ledge. Slowly wave the green, gold and red. Help me differentiate.
የተከበራችሁ አድማጭ ተመልካቾቻችን የማክሰኞ ምሽት ነሐሴ 3 2014 ዓ.ም የጋቢና ቪ መሰናዶ ነበር ስትከታተሉ ቆያችሁት። ለዛሬ መሰናዷችንን እዚህ ላይ ፈጽመናል። ስናስተናግዳችሁ ያመሸነው ኤደን ገረመው፣ መሰናዶን የመራው ንጉሱ ታምሬ፣ በምስልና ድምጽ ምህንድስናው ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን ነበር። በነገው ምሽት እንገናኝ። ጤና ይስጥልኝ።